የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።
የመጀመሪያው አሁን ያሉበት ካምፕ የግለሰቦች ፋብሪካ የመንግስት ቦታ አይደለም። ከተማ አስተዳደሩ እንዲሰጠን ጠይቀናል። በፕሮሰስ ላይ ነው። እሱም ቢሆን ብዙ ሰው አይይዝም። ምናልባት ወደፊት እንጨምራለን የሚል ካልሆነ በስተቀር ቦታ የለም፣ ምግብ የለም፣ መሰረታዊ ነገሮች ስለሌሉ እነዚህ በሌሉበት ሰውን መቀበል ተገቢነት አይኖረውም።
በደብረ ብርሃን ከተማ ከንቲባ ጽሕፈት ቤት የተፈናቃዮች ጉዳይ አስተባባሪው አቶ አንተነህ ገብረ እግዚአብሔርን ድምፅ ነው የሰማችሁት። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። የዓለም ማህበረሰብ ለሶማሊያ ስደተኞች እርዳታ እንዲያቀርብ ተጠየቀ። የዚህን ዝርዝር ደርሶናል፣ በመጽሔት ክፍለ ጊዜ ይቀርባል። ረቡዕ የካቲት 15 2015 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ለቅንብሩ ብርሃን እንዲሁም ደግሞ ቢል ብራድሊ ለምህንድስናው ተሰይመዋል። ዜናውን የሚያሰማን እንግዲህ ወልዴ ነው። ከምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን ያለም ዜና።
ጤና ይስጥልኝ ክቡራትና ክቡራን እንደምን አመሻችሁ። ከምሽቱ ዜና ጋር እንግዶ ወልዴ ነኝ። በአልሸባብ ለሰባት ሰዓታት በአንድ የመኖሪያ ህንጻ ላይ የተፈጸመውን እገታ እንዲያበቃ ማድረጋቸውን የሶማሊያ ጸጥታ ኃይሎች አስታውቀዋል። በምስራቅ ሞጋዲሹ በሚገኝ የጦር ጉዳተኞች ማገገሚያ ላይ በተፈጸመው እገታ 10 ሰዎች በአልሻባብ ተዋጊዎች መገደላቸውንና 7 ሌሎች ደግሞ መቁሰላቸውን የሶማሊያ የማስታወቂያ ሚኒስቴር ገልጿል። ሟቾቹ በማዕከላዊ ሶማሊያ በአልሻባብ ላይ በተደረገው ዘመቻ የተጎዱ እንደነበር ታውቋል። ሟቾቹን ሰማዓት ብሎ የገለጸው የሚኒስቴሩ መግለጫ ግድያውን የፈጸሙት 4 የአልሻባብ አባላት መገደላቸውን አስታውቋል። በሌላ በኩል ደግሞ በማዕከላዊ ሸበሌ ክልል በተደረገ ዘመቻ 42 የአልሻባብ ተዋጊዎች መገደላቸውን የሶማሊያ መንግስት አስታውቋል። 30 ሰዓታት በፈጀው ዘመቻ የመንግስት ኃይሎች፣ የአካባቢው ተዋጊዎች እንዲሁም ዓለም አቀፍ አጋሮች መሳተፋቸውን የማስታወቂያ ሚኒስቴሩ መግለጫ አመልክቷል። ይህ በእንዲህ እንዳለ የተኩስ አቁም ስምምነት ተደርጎ የነበረ ቢሆንም የሶማሊላንድ ሰራዊት አባላት ከሚሊሻ ቡድኖች ጋር ትናንት ማክሰኞ ተጋጭተው እንደነበር የአካባቢው ባለስልጣናት የሟቾቹን ቁጥር ሳይጠቅሱ ተናግረዋል። እንደ አውሮፓውያን አቆጣጠር 1991 ከሶማሊያ ተገንጥላ ነጻነቷን ያወጀችው ሶማሊላንድ በቀጠናው የሰላም ደሴት ተደርጋ የምትቆጠር ነበረች። በቅርብ ወራት ውስጥ ግን የፖለቲካ አለመረጋጋት እየታየባት ሲሆን፣ የተባበሩት መንግስታት ድርጅት እንደሚለው ከሆነ በዚህ ወር መጀመሪያ ላይ 20 የሚሆኑ ሰዎች በመንግስት ኃይሎችና በሚሊሻዎች መካከል ላስ አኖድ በተባለችው አጨቃጫቂ ከተማ ላይ በተደረገ ግጭት ተገድለዋል። የተኩስ ማቆሙን ለማፍረስ በማቀድ የታጠቁ ቡድኖች በሎስ አኖድ በሚገኝ የሶማሊላንድ ብሔራዊ ጦር እዝ ላይ ጥቃት ከፍተዋል ሲሉ የሶማሊላንድ ባለሥልጣናት ትናንት ማክሰኞ ከሰዋል። በሎስ አኖድ የሚገኙና አብዲ ካሪን አሊ ኑር የተባሉ ባህላዊ መሪ ግን በተቃራኒው የሶማሊላንድ ብሔራዊ ጦር አዲስ ጥቃት ከፍተዋል ሲሉ መናገራቸውን የኤኤፍፒ ዜና ወኪል ዘግቧል። አብዛኞቹ ነዋሪዎች አካባቢውን ለቀው መውጣታቸውንና የመብራትና ውሃ እጥረት እንዳለም አሊ ዶክስ አዳ የተባሉ የአካባቢው ነዋሪ ተናግረዋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ባለፈው ሳምንት ባወጣው መግለጫ የተኩስ ማቆም ቢታወጅም ከፍተኛ ውጊያ እየቀጠለ መሆኑን አስታውቋል። ከ185,000 በላይ ሰዎች መፈናቀላቸውንም ቢሮው ይፋ አድርጓል። በኬንያ የሚገኙ ተመራማሪዎች በተለያየ የአየር ጠባይ ውስጥ የወባ በሽታን ልታስተላልፍ የምትችል ትንኝ ማግኘታቸውን ገልጸው ይህ በተቀጽላ ሊመጣ የሚችለውን በሽታ በመከላከል የተገኘውን መሻሻል ሊጎዳ እንደሚችል አመልክተዋል። የኬንያ የሕክምና ምርምር ተቋም ባወጣው መግለጫ ሕብረተሰቡ የወባ መከላከያ አጎበር እንዲጠቀምና ትንኞቹ የሚራቡባቸውን አካባቢዎች እንዲያጸዳ አሳስቧል። መሐመድ ዩሱፍ ከናይሮቢ ተከታዩን ዘገባ ልኳል። ደረጀ ደስታ ያቀርበዋል።
ኬንያ በቀጠናው እንደ አውሮፓ አቆጣጠር ከ2012 ጅቡቲ ውስጥ ከተገኘው ወዲህ ሌላ አዲስ የወባ አስተላላፊ ትንኝ ተሸካሚ ማግኘቷን አስታውቃለች። አዲሱ የወባ አስተላላፊ ትንኝ አኖፌለስ ስቴፌንስ የሚባል ሲሆን ፓላስሞዲየም ቪቫክስ የተሰኘውን ገዳይ የወባ በሽታ አስተላላፊ ተውሳክ ተሸካሚ መሆኑ ተመልክቷል። የኬንያ ሕክምና ምርምር ተቋም ዋና ተመራማሪ በርናርድ ኦጉቱ ትንኝቷ ኢትዮጵያና ደቡብ ሱዳን ውስጥ ከታየች በኋላ በአገሪቱ ውስጥ የተከሰተችው ወዲያውኑ እንደነበር ገልጸዋል። የወባ በሽታ በአመት 229 ሚሊዮን ሰዎችን የሚያጠቃ ሲሆን ከ400 ሺህ በላይ ሰዎችን እንደሚገድልም የዓለም ጤና ድርጅት መረጃ ያመለክታል። በአፍሪካም በየአመቱ ሩብ ሚሊዮን የሚደርሱ ህጻናት በትንኝ ወለድ በሽታ እንደሚሞቱ ሲገለጽ ከዚህ ውስጥ ከ10 ሺህ በላይ የሚሆኑት በኬንያ ውስጥ የሚገኙ መሆኑ ተገልጿል። ኦጉቱ በተለይ የአካባቢ ዞታ አስተዳደራቸው ደካማ በሆኑ ከተሞች አካባቢ ትንኞቹ ሊራቡ ይችላሉ በሚል በከተሞች ውስጥ ለሚኖሩ ሰዎች ያላቸውን ስጋት ይገልጻሉ።
To sensitize only and to teach them how to prevent themselves from biting of the vector.
ስለዚህ ይህ ቫይረስ ውሃው ንጹህ ባልሆነባቸውና አስተላላፊ በሆኑ ከተሞች አካባቢ ሊሰነብት በመቻሉ ሰዎች እንዲጨነቁ አድርጓል። ለጊዜው በምን ያህል መጠን እንደሚስፋፋ ምን ተጽዕኖ ሊያስከትል እንደሚችል መቆጣጠርና ማየት ይኖርብናል።
እንደ ተመራማሪዎቹ ገለጻ ህዝቡ ትንኝ መከላከያ መረቦች ወይም አጎበር የመሳሰሉትን መሳሪያዎች በመጠቀም የአካባቢ ጽዳትና የንጽህናን ስርዓት መጠቀሙን መቀጠል አለበት ብለዋል። የዓለም ጤና ድርጅት እንደ አውሮፓ አቆጣጠር በ2021 ያጸደቀው ክትባት ከአምስት ወር እስከ 2 ዓመት ክልል ላሉ ህጻናት ላይ የሚታየውን የሞት መጠን መቀነሱን ተመልክቷል።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ናይጄሪያውያን አገሪቱን ለ8 ዓመታት የመሩትን ፕሬዚደንት መሐመዱ ቡሃሪን ለመተካት በመጪው ቅዳሜ ምርጫ ያደርጋሉ። የቡሃሪን ወንበር ለመውሰድ 18 እጩዎች የቀረቡ ቢሆንም ተንታኞች ግን 3 ከፍተኛ ተፎካካሪዎች እንዳሉ በመናገር ላይ ናቸው። ባለጸጋውና የቀድሞ ምክትል ፕሬዚደንት የ76 ዓመቱ አቲኩ አቡበከር ቀዳሚ ተፎካካሪ እንደሆኑ ይነገርላቸዋል። የተቃዋሚው ህዝባዊ ዲሞክራሲያዊ ፓርቲው አቲኩ አቡበከር ከዚህ በፊት 5 ጊዜ ሞክረው ሳይሳካላቸው ቀርቷል። አሶ ሮክ የተሰኘውን የፕሬዝደንቱ ቤተ መንግስት ለመቆጣጠር ለ6ኛ ጊዜ እየሞከሩ ነው። የ70 ዓመቱ ቦላ ቲንቡ ኦል ፕሮግሬሲቭ ኮንግረስ የተሰኘውን ፓርቲን በመወከል ቀርበዋል። ቲንቡ የሌጎስ የቀድሞ አገረ ገዢ ሲሆኑ የከተማ ልጅ፣ አንዳንዴም የሌጎስ የነፍስ አባት ሲሉ ጠሯቸዋል። የሰራተኛ ፓርቲውና የ60 ዓመቱ ፒተር ኦቢ በወጣቶች ዘንድ ተወዳጅ ናቸው። ደጋፊዎቻቸው ማህበራዊ ሚዲያውን በሚገባ የሚጠቀሙ ሲሆን ኢኮኖሚውን ሊያሻሽሉ የሚችሉ ጥርሳቸው ብቻ እንደሆኑ ይናገራሉ። ናይጄሪያውያን በተጨማሪም በቀዳሚው ምርጫ የተወካዮች ምክር ቤትንና የህግ መወሰኛ ምክር ቤትን አባላት ይመርጣሉ። ናይጄሪያውያን የሚመርጡት አገሪቱ በአክራሪዎችና ተገንጣዮች ጥቃት እየደረሰባት የተዳከመ ኢኮኖሚ ባለበትና ድህነት በተንሰራፋበት ወቅት በመሆኑ ለለውጥ ያለው ጉጉት ከፍተኛ ነው ተብሏል። ከቻይናና ከደቡብ አፍሪካ ጋር በመታደርገው የባህር ኃይል ምምድ ወቅት ሃይፐርሶኒክ ሚሳኤሏን ለሙከራ እንደማትተኩስ ሩሲያ አስታውቃለች። የሩሲያ መንግስት መገናኛ ብዙሃን ከዚህ ቀደም አገሪቱ ሚሳኤሉን ለሙከራ እንደምትተኩስ ገልጸው ነበር። ለ10 ቀናት በሚካሄደው የባህር ኃይል ምምድ ወቅት ዚርኮን የተሰኙት ሱፐርሶኒክ ሚሳኤሎችን ሩሲያ ለሙከራ እንደማትተኩስ ኦሌግ ግላዲኪ የተባሉ ከፍተኛ የሩሲያ የባህር ኃይል ባለስልጣን መናገራቸውን ሮይተርስ ዘግቧል። በሚናደርገው ለምምድ ውስጥ ምንም ምስጢር የለም ሲሉም ተደምጠዋል። ሞሲ 2 ብለው በሰየሙት ለምምድ ከሚሳተፉት በርካታ መርከቦች መካከል አድሚራል ጎርሽኮቭ የተሰኘው የሩሲያ መሳሪያ ተሸካሚ መርከብ እንደሚገኝበት ታውቋል። በኬፕ ታውን ደቡብ አፍሪካ የሚገኙ ዩክሬናውያን መልህቁን ወደ ጣለው የሩሲያ የጦር መርከብ ጀልባቸውን በማስጠጋት ባለፈው ሳምንት ተቃውሟቸውን ገልጸዋል። ለምምዱን በማድረጓ ደቡብ አፍሪካ በዩክሬን ላይ የተፈጸመውን ወረራና ጦርነት እንደምትደግፍ ይቆጠራል የሚል ነቀፌታ ከያቅጣጫው በመሰማት ላይ ነው። ደቡብ አፍሪካ ገለልተኛ መሆኑን በመምረጥ ሩሲያ በዩክሬን ላይ የፈጸመችውን ወረራ ከማውገዝ ተቆጥባለች። ጦርነቱ በንግግር እንዲፈታም ጠይቃለች። ባለፈው ሰኞ በቱርክና በሰሜን ምዕራብ ሶሪያ በድጋሚ የተከሰተው ርዕደ መሬት የረድኤት ሰራተኞችን ስጋት ላይ በመጣሉ በመቶ ሺህ ለሚቆጠሩ ሰዎች ምግብ የማከፋፈሉን ሥራ አወሳስቧል ሲል የተመድ የምግብ ፕሮግራም ፋኦ አስታውቋል። የረድኤት ሰራተኞቹ እጅግ ቀዝቃዛ በሆነው በዚህ ወቅት መኪናቸው ውስጥ እያደሩ ምግብ የማደረስ ሥራቸውን ለማከናወን እየጣሩ ነው ሲል የምግብ ፕሮግራሙ አስታውቋል። ፕሮግራሙ ለሰራተኞቹ ማረፊያ አዘጋጅቶ የነበረ ቢሆንም ሰኞ ዕለት የተከሰተውና በሬክተር መለኪያ 6.4 የሆነው ርዕደ መሬት እንደገና ወደ ውጪ እንዲወጡ እንዳደረገ የምግብ ፕሮግራሙ ኃላፊዎች ተናግረዋል። በሰኞው የመሬት መናወጥ 8 ሰዎች መሞታቸው ተነግሯል። ንጅረቱ በጆርዳን፣ እስራኤል፣ ሌባኖስና ግብጽ ተሰምቷል። ከሁለት ሳምንት በፊት በቱርክና በሶሪያ በደረሰው መናወጥ 45000 ሰዎች ሞታቸው ታውቋል። የእስራኤል ጦር በዌስት ባንክ ዛሬ ባደረገው የቀን አሰሳ 10 ፍልስጤማውያን ሲገደሉ 102 የሚሆኑት ደግሞ መቆሰላቸውን የፍልስጤም ባለስልጣናት አስታውቀዋል። በቀን በተፈጸመውና ፍልስጤማውያንን ለመያዝ በተካሄደው አሰሳ 172 አመት አዛውንትም ከመዋቾቹ አንዱ መሆናቸውን የፍልስጤም የጤና ጥበቃ ሚኒስቴር አስታውቋል። አሰሳው የተደረገው ተደጋጋሚ ወታደራዊ እንቅስቃሴ በሚታይባት ናብለስ በተሰኘች ከተማ ሲሆን የእስራኤል ሰራዊት ስለ አሰሳው ማረጋጋጫ ቢሰጥም ተጨማሪ መረጃ ከመስጠት ግን ተቆጥቧል። በዌስት ባንክና ምስራቅ ኢየሩሳሌም በዚህ ዓመት ከታዩት ሁከቶች ከፍተኛ ሞት የተመዘገበበት ነው ሲል አሶሲየትድ ፕሬስ ዘግቧል። በያዝነው የፈረንጆች ዓመት ከ50 በላይ የሚሆኑ ፍልስጤማውያን በእስራኤል በተያዘችው ዌስት ባንክና ምስራቅ ኢየሩሳሌም መገደላቸው ታውቋል። በመጨረሻም አድማጮች፣ ደቡብ ኮሪያ፣ አሜሪካና ጃፓን በዛሬው ዕለት የሶስትዮሽ የሚሳኤል መከላከያ ልምምድ ከደቡብ ኮሪያ በስተምስራቅ በሚገኝ ዓለም አቀፍ የውሃ አካል ላይ አድርገዋል። ኢጅስ የተባለውን የመከላከያ ቴክኖሎጂ የታጠቁ የደቡብ ኮሪያ፣ የአሜሪካና የጃፓን የባህር ኃይሎች ምስራቅ ባህር ወይም በጃፓኖቹ ዘንድ የጃፓን ባህር ተብሎ በሚጠራው የውሃ አካል ላይ ልምምዱን አድርገዋል። ሦስቱም አገሮች ባወጡት መግለጫ የባህር ላይ ልምምዱ የደህንነት ትብብራቸውንና የመልሶ ማጥቃት ስርዓታቸውን ለማጠናከር መሆኑ ታውቋል። የሦስቱ አገራት ልምምድ የመጣው ሰሜን ኮሪያ በደቡብ ኮሪያና አሜሪካ ለተደረገው ልምምድ መልስ ከባድ መሳሪያዎችንና ሚሳኤሎችን በተኮሰች ከሳምንት ባነሰ ጊዜ መሆኑ ነው። አድማጮች፣ ለምሽቱ ያስኩት ዜና በዚሁ ተጠቃልሏል። ከቀሪ ዝግጅቶቻችን ጋር አብራችን ቆዩ። መልካም ምሽት።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ የካቲት 15 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ግርማ ደግፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የማኅበራዊ መገናኛ አቀናባሪያችን ደግሞ አባየው ግበያው ናት። ጆጊል የስቱዲዮ ምስልና ድምፆቹን ያቀናብርልናል። አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው መወስዳችሁ። ወደ ደብረ ብርሃን የሚገቡ ተፈናቃዮች ቁጥር እየጨመረ መሆኑ ተገለጠ። አሁን ባለው አደረጃጀትና መሰረተ ልማት ተጨማሪ ተፈናቃዮችን ማስተናገድ በማይቻልበት ደረጃ ላይ መድረሱን የደብረ ብርሃን ከተማ አስተዳደር አስታውቋል። በአንጻሩ በጸጥታ ችግር ሳቢያ ከኦሮሚያ ክልል ተፈናቅለው ወደ ደብረ ብርሃን የሚመጡ ሰዎች ቁጥር እየጨመረ መሆኑን ተመልክቷል። በጸጥታ ችግር ሳቢያ ከኦሮሚያ ክልል ተፈናቅለው ከተማ ውስጥ ባሉ መጠለያ ጣቢያዎች የተጠለሉ ሰዎች ቁጥር 28000 መድረሱንም የከተማው አስተዳደር ለተፈናቃዮቹ ተገቢው ትኩረት አልተሰጠም ሲል የተለያዩ አካላትን ተችቷል። በመጠለያ ጣቢያዎች የተጠለሉ ተፈናቃዮችን በበኩላቸው በቂ የምግብ ድጋፍ እያገኘን አይደለንም ነው ያሉት። መስፍን አራጌ ነው የተከታተለው።
ከኦሮሚያ ክልል የተለያዩ አካባቢዎች ተፈናቅለው ደብረ ብርሃን ከተማ በሚገኙ ሁለት የኢንዱስትሪ ግቢዎችና አራት የቀበሌ ማረፊያዎች ውስጥ 28000 የሚደርሱ ተፈናቃዮች እንደተጠለሉ ከተማ አስተዳደሩ ይናገራል። በቻይና ባለሀብቶች ለዘይት ፋብሪካነት በተገነባው የኢንዱስትሪ ግቢ ውስጥ ከተጠለሉ ከ19000 በላይ ሰዎች የ42 ዓመቱ ጌትዬ ደረቤ አንዱ ናቸው። እሳቸውን ጨምሮ አባትና እናታቸው ተወልደው ካደጉበት ምዕራብ ሸዋ ዞን ዳኖ ወረዳ ማንነትን መሰረት አደረገ ባሉት ጥቃት ተፈናቅለው ከመጡ አንድ ዓመት ከአምስት ወር እንደሆናቸው ገልጸዋል።
እኛ ከተወለድን በኋላ እዛ አካባቢ ካለ ህብረተሰብ ጋራ በጋብቻም የተሳሰርን፣ የኔ ሚስት አሁን ኦሮሞ ናት። ልጆችን ለመግደል እኔን ለመግደል ሲፈለግ እኔ ከዛ ወጣሁኝ። ሶስት ልጆች ይዤ ከዛ ወረዳ መጥቼ አዲስ አበባ አረፍኩኝ። ከአዲስ አበባ ደብረ ብርሃን መጣሁኝ። በእንግልት ነው የመጣ ነው።
ስለ ባለቤታቸው ደህንነት በስልክም ሆነ ከአካባቢው ከመጣ ሰው መረጃ ለማግኘት ባለመቻላቸው ጭንቀት ውስጥ ነኝ ብለዋል።
ይያቸው ቆጣው ልጅ ጋር ከተደዋወለች በስልክ እንኳን ከተገናኘች አንድ አመት ከአምስት ወሯ ነው። እንኳን በአካል ትገናኝ በስልክ ራሱ ማለት ነው።
ከ13 ልጅና የልጅ ልጆቻቸው ጋር ከምዕራብ ሸዋ ዳኖ ወረዳ ተፈናቅለው የመጡ ታጸዱ ከበደ በበኩላቸው አያታቸውን ጨምሮ የተወለዱት ዳኖ ውስጥ እንደሆነ ይናገራሉ። ወላጅ አባታቸውን በተቀሰቀሰ ግጭት በሞት ማጣታቸውን ተከትሎ የጸጥታው ችግር ባስከተለባቸው የደህንነት ስጋት ምክንያት እሳቸውም ተወልደው ካደጉበት አካባቢ ተፈናቅለው ከመጡ አንድ አመት ከዘጠኝ ወር እንደሆናቸው ገልጸዋል።
የኔ አባት እናታችን ከሞተች 17 አመት መነነው በየገዳሙ እየዞሩ የቤተ ክርስቲያን አገልጋይ ነበሩ። ከዛ ያው ታቦቴን ትቻለው ጣም ያው 7 ቀበሌ አሳልፈው ነው አረዷቸው። ከዛም በሶስተኛው ቀን እርሜን አውጥቼ እራቁቴ ምንም ሳሊስ ነው ከዛ ያወጣን።
በደብረ ብርሃን ከተማ ከንቲባ ጽፈት ቤት የተፈናቃዮች ጉዳይ አስተባባሪ አንተነህ ገብረ እግዚአብሔር መጀመሪያ በሰሜኑ ጦርነት ቀጥሎም በኦሮሚያ ክልል በተፈጠረው የጸጥታ ችግር በተለያዩ ጊዜያት 400,000 የሚደርሱ ተፈናቃዮችን ከተማዋ እንዳስተናገደች ያስታውሳሉ። የሰሜኑ ጦርነት መጠናቀቁን ተከትሎ በኦሮሚያ ክልል በተፈጠረው የጸጥታ ችግር በተለይ ከምስራቅ ወለጋና ከምዕራብ ሸዋ ተፈናቅለው የሚመጡ ሰዎች ቁጥር ግን በየጊዜው እየጨመረ መምጣቱን ገልጸዋል። ሰሞኑን ከምስራቅ ወለጋ በተለይም ከአኖ አካባቢ ተፈናቅለው ደብረ ብርሃን የደረሱትን 3,000 ተፈናቃዮች ጨምሮ በከተማዋ ባሉ 6 መጠለያዎች ያለው ተፈናቃይ ቁጥር 28,000 መድረሱን ያመለከቱት አስተባባሪው ከተማዋ ከዚህ በላይ ተፈናቃዮችን መቀበል በማትችልበት ደረጃ ላይ ደርሳለች ብለዋል።
የመጀመሪያው አሁን ያሉበት ካምፕ የግለሰቦች ፋብሪካ የመንግስት ቦታ አይደለም። ከተማ አስተዳደሩ እንዲሰጠን ጠይቀናል። በፕሮሰስ ላይ ነው። እሱም ቢሆን ብዙ ሰው አይይዝም። ምናልባት ወደፊት እንጨምራለን የሚል ካልሆነ በስተቀር ቦታ የለም፣ ምግብ የለም፣ መሰረታዊ ነገሮች ስለሌሉ እነዚህ በሌሉበት ሰውን መቀበል ተገቢነት አይኖረውም።
ተፈናቃዮች በበኩላቸው በመጠለያ ቆይታቸው ከመንግስትም ሆነ ከዓለም አቀፍ ተራድኦ ድርጅቶች ያገኙት በቂ ድጋፍ እንደሌለ ይናገራሉ። ችግራቸውን ለሚመለከተው አካላት ቢያሳውቁም ያገኙት አጥጋቢ ምላሽ እንደሌለ በማከል
አረ ህዝቡ እያለቀ ነው በረሃብ በጣም ተጎድተናል፣ ምን ይሻለናል? እኛ ዜጎች አይደለንም ወይ? ምን አጥፍተን ነው? መንግስትን ተጣልተን አልወጣንም ወይ? ከአካባቢው ህብረተሰብ ሳንስማማ ቀርተን አልወጣንም? ይህን ሁሉ ችግር ተቋቁመን ነው ወንድሞቻችን አባቶቻችንን እህቶቻችንን ካጠገባችን አተን ነው የወጣ ነው። መቼም ተመችቶን ደልቶን አይደለም፣ ብዙ ንብረት ትተን የወጣ ነው። ይህ ሁሉ በሆነበት ግን እንዴት ነው እኛን መንግስት እንደ ዜጋ ያላየን ብለን ባህር ዳር ሄደናል። ከዛ ጠቅላይ ሚኒስትር ቢሮ ሄደናል፣ ሰላም ሚኒስቴር ሄደናል፣ የኦሮሚያ ክልላዊ መንግስት ቢሮ ሄደናል፣ ኢትዮጵያ ሰብአዊ መብት ኮሚሽን ሄደናል። ግን አንድ አመት ከአምስት ወር ሆኖናል። አሁን ይህን ያህል ሰሚ አካል የለንም።
አቶ አንተነህም ከተማዋና ተፈናቃዮቹ ከተጋረጠባቸው ስጋት አንጻር የተሰጠው ትኩረት አናሳ ነው ባይ ናቸው።
በክልልም በፌዴራልም በተደጋጋሚ አንስተናል። አሁን በቅርቡም ምክትል ጠቅላይ ሚኒስትሩ የፌዴራል የሚኒስትሮች የተለያዩ ካቢኔ አባላት መጥቶ አወያይተዋል። ወሩን የጠበቀ ወርሃዊ ድጋፍ በመንግስትም መንግስታዊ ባልሆኑ ተቋማት ምግብ እየቀረበ አይደለም።
የእምነት ተቋማት፣ የአካባቢው ማህበረሰብ፣ ዲያስፖራው፣ በምግብ ድጋፍ ላይ ያልተሰማሩ መንግስታዊ ያልሆኑ ተቋማት ከበጀታቸው ላይ ቀንሰው በሚሰጡት ድጋፍ ተፈናቃዮቹን እስካሁን ለማቆየት እንደተቻለ አስረድተዋል።
ምናልባት የግለሰቦች ድጋፍ ሲቆም የእነዚህ ዜጎች ህይወት በጣም አደጋ ላይ ነው የሚወድቀው። የእኛም ስጋት እሱ ነው።
ህብረተሰቡ እስካሁን ላደረገላቸው ድጋፍ ምስጋናቸውን የቸሩት ተፈናቃዮች ችግሩ በግለሰቦች በጎ ተግባር ብቻ የሚፈታ ባለመሆኑ ዘላቂ መፍትሄ እንዲሰጣቸው ጠይቀዋል።
እግዚአብሔር አምላክ የተመሰገነ ይሁን። ያው የደብረ ብርሃን ሰው ያለውን ነገር ሽሮውን ሁሉንም እያዋጣ ህይወታችን እዚህ አድርሶናል። ግን በቂ እርዳታ አላገኘንም። የሰው ብዛትም ስላለ በጣም ችግር ላይ ወድቀን ነው ያለ ነው አሁን በአሁኑ ሰዓት።
ይህ በእንዲህ እንዳለ በቅርቡ ምክትል ጠቅላይ ሚኒስትር ደመቀ መኮንን በተገኙበት የተደረገውን ውይይት ተከትሎ ሰሞኑን ከፌዴራል መንግስት የተላከ 4,000 ኩንታል የምግብ ድጋፍ መከፋፈሉን አቶ አንተነህ አመልክተዋል። በሌላ በኩል የኢንዱስትሪ ግቢዎች ባለሀብቶቹ ቦታው ከመጠለያ ጣቢያነት እንዲጸዳ ጥያቄ ማቅረባቸውን ተከትሎ እጣ ፈንታችን አሳስቦናል ይላሉ።
ቻይናውም በቃ እኔ አንድ አመት ከአምስት ወር እያለሁ ልቀቁልኝ፣ ብዙ ችግር ውስጥ ገብቻለሁ፣ ይህን ያዘብቅ ያለው ልቀቁልኝ እያለ ነው ቻይናው። ያ ወይን ሸት የወረቀት ፋብሪካ የሚባለውም እሱ እንዴት ነው እኔ እንዳንድ ዜጋ የሚገባኝ ነገር አድርጌያለሁ፣ እኔ አንድ አመት ምናምን እያለሁ ልቀቁልኝ እያለ 24 ሰዓት እየጠየቁ ነው።
እስከ 1,000 የሚደርሱ ተፈናቃዮች በአንድ የማምረቻ ክፍል ውስጥ ተጨናንቀው እንዲኖሩና የተረፉትንም ከግብረሰናይ ድርጅቶች የተገኙ ሸራዎችን በመወጠር እንዲስተናገዱ ለማድረግ ተሞክሯል የሚሉት አቶ አንተነህ በበኩላቸው ይመለከቷቸዋል ላሏቸው አካላት ጥሪ አስተላልፈዋል።
በቃ ወንዱም ሴቱም ህጻናቱም በሙሉ ምቹ ባልሆነ ውስጥ ነው እና ያሉት አኗኗራቸው ከባድ ነው። ከአኗኗራቸውም የከፋው ደግሞ ለሰው ልጅ ምግብ ያስፈልጋልና የዓለም አቀፉ ማህበረሰብ፣ መንግስታዊ ያልሆኑ ተቋማት፣ የሃይማኖት ተቋማት አሁንም ቢሆን እኛ እንደ ከተማ አስተዳደር ካቅም በላይ ስለሚሆን ከጊዜ ወደ ጊዜ ቁጥሩ እየጨመረ በመምጣቱ ያላሳለሰ ጥረት መደረግ መቻል አለበት።
በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ኦቻ በቅርቡ ባወጣው ወቅታዊ ሪፖርቱ በሰሜን ሸዋ፣ ደቡብ ወሎና ምዕራብ ጎጃም የሚገኙ መጠለያ ጣቢያዎች ከኦሮሚያ ክልል የሚመጡ ተፈናቃዮችን በብዛት እየተቀበሉ መሆናቸውን ጠቁሞ ይህም የተፈናቃዩን ቁጥር ወደ 100 ሺዎች አሳድጎታል ብለዋል። እንደ ሪፖርቱ ለተፈናቃዮች የሚደረገው የጤና፣ የምግብና የደህንነት ድጋፍ እጥረት አለበት። ለአሜሪካ ድምጽ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች፣ ተከታዩም ከስደተኞች ጉዳይ ጋር የተያያዘ ርዕስ ነው። የዓለም ማህበረሰብ ለሶማሊያውያን ስደተኞች እርዳታ እንዲያቀርብ ተጠይቋል። በሶማሊላንድ ላስ አኖድ በተባለ አካባቢ በተቀሰቀሰ ግጭት ሳቢያ ወደ ኢትዮጵያ የገቡ ሶማሊያውያን ብዛት 83,000 መድረሱን የተገለጸው የኢትዮጵያ ስደተኞችና ከስደት ተመላሾች አገልግሎትና የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን በጋራ ባወጡት መግለጫ ስደተኞች በኢትዮጵያ ሶማሌ ክልል በዶሎ ዞን ተጠልለው እንደሚገኙ አስታውቀዋል። እነኚህ ስደተኞች ለአደጋ የተጋለጡ መሆናቸውንም ዓለም አቀፉ ማህበረሰብ እርዳታ እንዲያደርግላቸው ሲሉ በመግለጫቸው ጥሪ አሰምተዋል። ስለዚህ ጉዳይ ለአሜሪካ ድምጽ አስተያየት የሰጡት የስደተኞችና ከስደት ተመላሾች አገልግሎት ኮሚኒኬሽንና የውጭ ግንኙነት ዳይሬክተር አቶ በአካል ንጉሴ ወደ ኢትዮጵያ ከገቡት 83,000 ስደተኞች እስካሁን እርዳታ ማግኘት የቻሉት 2,000 ብቻ መሆናቸውን ተናግረዋል። ስደተኞቹ በአስከፊ ሁኔታ ውስጥ ይገኛሉ ነው ያሉት አቶ በአካል። ገብረ ሚካኤል ገብረ መድን ተከታትሎታል።
በሶማሊላንድ ሰራዊት አባላትና በታጣቂዎች መካከል በተቀሰቀሰ ግጭት ተፈናቅለው ወደ ኢትዮጵያ የገቡ ሶማሊያውያን ስደተኞች ቁጥር 83,000 መድረሱን የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎትና የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን ባወጡት የጋራ መግለጫ አመልክቷል። የስደተኞችና ከስደት ተመላሾች አገልግሎት የኮሚኒኬሽንና የውጭ ግንኙነት ዳይሬክተር አቶ በአካል ንጉሴ ስደተኞቹ በችግር ላይ መሆናቸውንም ተናግረዋል።
ተጠለሉት እዚሁ አካባቢ ባሉ ነዋሪዎች ቤቶች በዛፍ ስር በጣም አስቸጋሪ በሆነ ሁኔታ ነው። እንግዲህ እዛ አካባቢ በጣም በከፍተኛ ሁኔታ በድርቅ የተመታ ነው አካባቢው እና ባለው ችግር ላይ ተጨማሪ ችግር ነው እያስተናገዱ ያሉት እነዚህ የመጡት ሰዎች በአብዛኛው ሴቶች፣ ከቤተሰብ የተነጠሉ ህጻናት፣ ነፍሰ ጡሮች፣ አጥቢዎች ናቸው እና አብዛኞቹ ሲታዩ በምግብ የተጎዱ ናቸው። ለረዥም ጊዜ ሳይመገቡ የቆዩ በመንገዳቸውም ብዙ መንገላታት የደረሰባቸው ናቸው። ከዚ አንጻር ከፍተኛ የሆነ ድጋፍ ይፈልጋሉ።
አካባቢያቸውን ለቀው በዶሎ ዞን ለተጠለሉት ጥገኝነት ጠያቂዎች ዓለም አቀፉ ማህበረሰብ ድጋፍ እንዲያደርግ የጋራ መግለጫው ጥሪ አቅርበዋል። አቶ በአካል ንጉሴም ከስደተኞቹ ውስጥ እርዳታ ማግኘት የቻሉት ጥቂቶች ብቻ መሆናቸውን ገልጸው የዓለም አቀፉ ማህበረሰብ እንዲደርስላቸው ጠይቋል።
እስካሁን ባለው ሁኔታ ድጋፍ እየተደረገላቸው አይደለም። ጥገኝነት ጠያቂዎች ሲመጡ ቤዚካሊ ድጋፍ የሚደረገው በዓለም አቀፉ ማህበረሰብ ነው። ኢትዮጵያ ከለላ የመስጠት ጥቃት እንዳይደርስባቸው የማድረግ ካልሆነ በስተቀር ሌሎች ግብዓቶችን የማቅረብ ኃላፊነት አልወሰደችም በዓለም አቀፍ ስምምነት በየትኛውም ሀገር እንዳለው እና እስካሁን ባለው ሁኔታ እንደው ድጋፍ ያገኙት ከ2,000 የሚበልጡ አይደሉም። ከ83,000 ሰው የድጋፍ እጥረቱ አለ። እኛም ዓለም አቀፉ ማህበረሰብ የሚመለከታቸው የዩኤን ኤጀንሲዎች እና ፓርትነሮች በጣም ከፍተኛ የሆነ ርብርብ ይፈልጋል፣ ድጋፍ ያስፈልጋል ከዓለም አቀፉ ማህበረሰብ።
እንደ አውሮፓውያኑ የቀን አቆጣጠር በ1991 ዓ.ም ከሶማሊያ ተገንጥላ ነጻነቷን ያወጀችው ሶማሊላንድ በቀጣናው የሰላም ደሴት ተደርጋ ትቆጠር ነበር። ከቅርብ ወራት ጀምሮ ግን የፖለቲካ አለመረጋጋት እየታየባት ሲሆን የተባበሩት መንግስታት ድርጅት ባወጣው ሪፖርት በዚህ ወር መጀመሪያ ላይ በመንግስት ኃይሎችና በሚሊሻዎች መካከል ላስ አኖድ በተባለችው አጨቃጫቂ ከተማ ላይ በተቀሰቀሰ ግጭት 20 ሰዎች ተገለዋል። ይህን ግጭት በመሸሽ ወደ ኢትዮጵያ የሚገቡ ሰዎች ቁጥር በየጊዜው እየጨመረ መሆኑ የተባበሩት መንግስታት ድርጅት አስታውቋል። የኢትዮጵያ መንግስት በበኩሉ ከሚመለከታቸው ዓለም አቀፍ ተቋማት ጋር በመተባበር ለጥገኝነት ጠያቂዎቹ ምላሽ ለመስጠት እየሰራ መሆኑን ይናገራል። አቶ በአካል ንጉሴ
በኢትዮጵያ በኩል እንግዲህ የመጡትን ያው እንደተለመደው ሁልጊዜ እንደምናደርገው ኢትዮጵያም በታሪኳ ሁልጊዜ እንደምታሳየው ተቀብለን ከለላ ሰጥተናቸዋል። ወደፊት ሁኔታው እንዴት ይቀጥላል አብረን የምናየው ይሆናል። ጥናት ተደርጓል፣ ጆይንት አሴስመንት ተደርጓል ከክልሉ የአደጋ ስጋት ስራ አመራር ቢሮ ከ ከኛ ከስደተኞችና ተመላሾች አገልግሎት ከዩኤንኤችሲአር ሌሎቹንም ብዙ ፓርትነሮች ባሳተፈ አጋር አካላትን ባሳተፈ ሁኔታ አሰስመንት ተሰርቷል።
ለስደተኞቹ መጠለያ የሚሰራበትን ቦታ ለመወሰን ውይይት እየተካሄደ እንደሆነም የጋራ መግለጫው ያመለክታል። ባለፉት ሳምንታት በሶማሊላንድ በላስ አኖድ አካባቢ በተከሰከሰ ግጭት ምክንያት ከ60,000 በላይ ሶማሊያውያን ወደ ኢትዮጵያ ሸሽተው መግባታቸውን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን ባለፈው አርብ አስታውቆ ነበር። የግጭቱን መቀስቀስ ተከትሎ በየቀኑ 1000 ሶማሊያውያን ወደ ኢትዮጵያ ሶማሊ ክልል እየገቡ እንዳሉ ያመለከተው UNHCR ስደተኞቹ በዶሎ ዞን በ13 ቦታዎች ተጠልለው እንደሚገኙ አመልክቷል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ባለፈው ሳምንት ባወጣው መግለጫ የተኩስ ማቆም ቢታወጅም ከፍተኛ ውጊያ እየቀጠለ መሆኑን አስታውቋል። በግጭቱ ምክንያት ከላክሳኖት ከተማ 185,000 ሰዎች መፈናቀላቸውንም ተቋሙ ገልጿል። ለአሜሪካ ድምጽ ገብረ ሚካኤል ገመድህን አዲስ አበባ።
አመሰግናለሁ ገብረ ሚካኤል። አድማጮች፣ ተከታዩም ርዕስ እንዲሁ ከስደተኞች ጋር የተያያዘ ርዕስ ነው። ወደ ቤንሻንጉልም ይወስድናል። ከስደት ተመላሽ ወይም ተፈናቃዮች ዳግም የመፈናቀል ስጋት ተጋረጠብን ይላሉ። ከቤንሻንጉል ጉሙዝ ክልል ተፈናቅለው ባለፈው ዓመት ነሐሴ ወር ወደ ቀያቸው የተመለሱ የክልሉ ነዋሪዎች በቂ ድጋፍ ባለማግኘታቸው ዳግም የመፈናቀል አደጋ ስጋት እንደተጋረጠባቸው ነው የተናገሩት። የክልሉ መንግስት ተፈናቅለው ከነበሩት መካከል ከ26,000 በላይ አብዛኞቹ ወደ የአካባቢያቸው መመለሳቸውን ቢያስታውቅም ለተመለሱት ተፈናቃዮች ድጋፍ ለመስጠት ግን እንዳልቻለ አመልክቷል። ዜጎች እየተጎዱ መሆናቸውንና አስቸኳይ ድጋፍ እንዲደረግ ለኢትዮጵያ አደጋ ስጋት አመራር ኮሚሽን ጥያቄ ማቅረቡን የክልሉ መንግስት አስታውቋል። ናኮር መልካ እንዲዘግቦበታል።
በቤኒሻንጉል ጉሙዝ ክልል ውስጥ ባለፈው 4 ዓመታት በግጭትና ጥቃት ምክንያት ተፈናቅለው ከነበሩት እንዲሁም ባለፈው ነሐሴ 2014 ዓመተ ምህረት ውስጥ ወደ ካማሺ ዞን በሎጀገንፎይ መመለሳቸውን የተናገሩ አንዲት እናት ከዚህ በፊት በካማሺ መጠለያ ውስጥ ይሰጣቸው የነበረ የእህል ድጋፍ መቋረጡን በጉሙዝኛ የተናገሩ ሲሆን ከእርሳቸው ጋር ያሉ አንድ ግለሰብ እንዲህ አስተርጉመዋል።
ያዩን ጊዜ ያሉት ማንዲት የያዩ አትገት ነው ወይ ያዩን ጭንቅ ያይ ሰነም አቀራ ነው።
አሁን ተመለያቸው ከባሎን ወደዚህ መጥቶ ያሉና እኔ ቤት ላይ ያሉ እና የደረሰብንን ችግር እስካሁንም አጥጋቢ የሆነ እርዳታም የተደረገ አይደለም። እንሱ በጣም አይለኛ ችግር ላይ ነበር ያረፍ ነው። ይህንም በአውሬ ተገልጦ ምንም ያገኘነው ነገር የለም። ችግር ላይ ነን የምንገኘው። ምንም እርዳታ በቶሎ አልተደረገልን ነው የሚሉ
በዚህም ሳቢያ ከነ 6 ልጆቻቸው ጋር ችግር ላይ መውደቃቸውን ገልጸዋል። የካማሺ ወረዳ ነዋሪ እንደሆኑ የገለጹት አቶ ዋሲሁን ሰንበታ በአካባቢው ተፈናቅለው የነበሩ ነገር ግን ለተመለሱ ተፈናቃዮች ይደረግ የነበረው ድጋፍ በመቋረጡ የተለያዩ በአካባቢው የሚበቅሉ የእህል ዘር ያልሆኑ ተክሎችን ለምግብነት እየተጠቀሙ መሆናቸውን ተናግረዋል።
በጉምዝኛ ባንጋ ይባላል። ሸንቅጤ ነው በቃ ምንበላው ነገር የለም ነው የሚሉ ሌላ ደግሞ ሰዎቹ አይነት በዛፍ ላይ አረጉ ሚቀመሰል በሱ ነው የምንኖር ነው የሚሉ ሲቶ ይባላል። ያ ባንጋ ይባላል። ዝም ብሎ በራሱ ጊዜ የሚበቅል
የሰብአዊ ድጋፍ በተለይ በአስቸኳይ የእህል እርዳታው የማይሰጥ ከሆነ የተመለሱ ሰዎችን በድጋሚ ሊያፈናቅል ይችላል የሚል ስጋት እንዳላቸውም አቶ ዋሲሁን ጨምረው ገልጸዋል።
እኔ እንደማየው በጣም ከኑሮ ውድነቱ ጋር ተያያዘ በዚህ በበጋ ሰዓት ያካም ሄዶ ያ ቅድም የነገርኩ ቡሪ የሚባል ነገር ቆፍሮ ይበላሉ በዚህ ሰዓት። ክረምቱ ሲገባ ግን ምንም ስለሌለ እንግዲህ እንዴት እንደሚሆኑ በጣም ያሳስበኛል። ሳይወጥ በግድ ይፈናቀላል። እንግዲህ በዚህ መንግስት ድጋፍ ማድረግ አለበት። ድጋፉም በቂ መሆን አለበት። ወደ ይህል ራሱ ቢሆን ይሻላል በገንዘብ ይልቅ።
የክልሉ አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ታረቀኝ ታሲሳ በክልሉ በጸጥታ ሳቢያ ተፈናቅለው ከነበሩ 475,000 በላይ ሰዎች መካከል ከ26,000 ውጪ አብዛኛዎቹ ወደ የአካባቢያቸው መመለሳቸውን አስታውቀዋል። ወደ የአካባቢያቸው ከተመለሱ ሰዎች መካከልም 317,000 የሚሆኑት ለስድስት ወራት ድጋፍ ሊደረግላቸው የሚገባ መሆኑን በመጠቆም ባለፉት ስድስት ወራት ውስጥ ድጋፉ የተቋረጠባቸው አካባቢዎች ስለመኖራቸውን ገልጸዋል።
የዜጎች ቅሬታ ውጣት ነው። ድጋፍ እየመጣ አይደለም። ካማሽ ከነበረው ችግር አንጻር በጣም ነው የቆየው። ምንድን ነው ጥቅምት አካባቢ ነው ትንሽ የተላከው። እሱም ሰይዳል ለሚባል ወረዳ ብቻ ነው። ስለዚህ ጥቅምት ማለት ዛሬ ወደ 4-5 ወር በላይ የሆነ ነው። መተከል ላይ ሬላቲቭሊ ስንመለከት ጥሩ ነው። 2-3 ወር 4 ወር ነው ተቆራርጦ የሚመጣው። ድጋፍ እየተላከ አይደለም። ስለዚህ የዜጎች ጥያቄ ትክክል ነው የሚለው ነገር ዜጎች ወደ እኛ ጮዋሉ። በክልሉ አቅም ማድረግ ያለብንን እያደረግን ነው። ስለዚህ በጋራ የምንጠይቀው ነው።
የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ዜጎች እየተጎዱ መሆኑንና አስቸኳይ ድጋፍ እንዲደረግ የክልሉ መንግስት መጠየቁንም አስታውቀዋል።
ድጋፍ ያስፈልጋቸዋል የሚል በተደጋጋሚ ከኢትዮጵያ አደጋ ስጋት ኮሚሽን ጋር እንነጋገራለን። ሰዎች ለስድስት ወራት መደገፍ አለባቸው። ካልተደገፉ ምንም በሌለበት በወደመ አካባቢ ላይ ነው መልሰን ያቋቋምናቸውና ሁሉ አቀፍ ድጋፍ ያስፈልጋቸዋል ብለን እየሰራን ነው ያለ ነው። ትንሽ ከኢትዮጵያ አደጋ ስጋት ኮሚሽን ይህንን ተከታትሎ ያለመላክ ችግሮች አሉ። ይህንን እየተነጋገርን ነው ያለ ነው። ሪሶርስ እጥረት እንዳለ ይገልጻሉ። የሪሶርስ እጥረት ቢኖርም ዜጋ መሞት የለበትም የሚል እየተነጋገርን ነው ያለ ነው። እነሱ ድጋፍ የማይሰጧቸው ከሆነ በተለይ የምግብ ዜጎች ይጎዳሉ የሚል በተደጋጋሚ ነው የምንነግራቸው። እንግዲህ አሁንም የዚህ ዜጋ እጣ ፈንታ በእነሱ እጅ ላይ ነው ያለውና እነሱ የማይልኩ ከሆነ ምግብ እንደሌለ ነው። እዚህ
ኃላፊው ከዚህ በፊት ከተፈናቀሉበት ከሱዳን ድንበር አካባቢ እየተመለሱ የሚገኙ ተፈናቃዮችም መኖራቸውን ጠቅሰው በክልሉ መንግስት ለመደገፍ የሚደረገው ጥረት በቂ ባለመሆኑ ተጨማሪ ድጋፍ ከፌዴራል አደጋ ስጋት ኮሚሽን እንደሚጠብቁ ገልጸዋል።
ስለዚህ የኢትዮጵያ አደጋ ስጋትም በተለያየ መንገድ እየነገርናቸው ስለሆነ በተለይ ጉባ አካባቢ፣ ጎንቆሮ አካባቢ የሚባሉ ከሱዳን እየተመለሱ ያሉ ዜጎች አሉ። እነዚህ ሲመጡ ከሶስት አመት በኋላ ነው ወደ ቀያቸው እየተመለሱ ያሉትና ምንም ማድረግ ስለማይቻል በክልሉ ገንዘብ ነው ግዢዎች እየተፈጸመ ድጋፍ እየተደረገላቸው ያለው። ድጋፍ የሚልኩ ከሆነ እንድልኩ ማይልኩ ከሆነ ዜጎች አሁንም ችግር ላይ ወድቀዋል የሚለው ነገር ግልጽ ነው።
በዚህ ዙሪያ ከፌዴራል አደጋ ስጋት ስራ አመራር ኮሚሽን ባለስልጣናት ከባለፈው ሳምንት ሐሙስ ጀምሮ በስልክ ምላሽ ለማግኘት ያደረግነው ጥረት አልተሳካም። የክልሉ መንግስት በመጠለያ ካምፖችና በተለያዩ አካባቢዎች የቀሩትን 26,000 ተፈናቃዮች በሚቀጥሉት 3 ወራት ውስጥ ለመመለስና በክልሉ አንድም የተፈናቀለ ሰው እንዳይኖር እንዲሁም ሁሉን ተፈናቃይ በዘላቂነት በማቋቋም በልማት ውስጥ ተሳታፊ እንዲሆኑ አቅዶ እየሰራ መሆኑን አስታውቋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
አመሰግናለሁ ናኮር። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን ስርጭታችንን ነው። ተከታዩ ዘገባ ደግሞ ወደ አዲስ አበባ ይመልሰናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተፈጥሮ ከነበረው ችግር ጋር በተያያዘ ከስራ የታገዱ ሰራተኞች ጉዳይ እየተከታተለ እንደሚገኝ የቤተ ክርስቲያኗ የሕግ ቡድን አስታወቀ። ከስራ ከታገዱት ሰራተኞች መካከል አስተያየታቸውን ለአሜሪካ ድምጽ የሰጡ አንዲት ግለሰብ መፍትሄ ካልተበጀ በሚያገኙት ደሞዝ ያስተዳድሩት የነበረው ቤተሰባቸው ለችግር እንደሚጋለጥባቸው ነው የገለጡት። የቤተ ክርስቲያኗ የሕግ ቡድን አባል ዲያቆን ዘካርያስ ወዳጅ በስራቸው ላይ ችግር የተፈጠረባቸውን ሰዎች እያገኙ በማናገር ላይ መሆናቸውንና ችግሩ በአስተዳደራዊ መንገድ ካልተፈታ ወደ ሕግ እንደሚወስዱት ለአሜሪካ ድምጽ ገልጠዋል። በተያያዘ ዜና ፖሊስ ሕገ መንግስታዊ ስነ ስርዓትን በኃይል ለመናድ ህብረተሰብን ለሽብር በማነሳሳት በሚል ወንጀል ጠርጥሬያቸዋለሁ ያላቸውን መምህር ምህረት አብንና ወይዘሪት ፌቨንን ጨምሮ በእነርሱ መዝገብ ስር የነበሩ ሌሎች 3 ተጠርጣሪዎችን ከእስር መልቀቁን አስታውቋል። ለዝርዝሩ ኬኔዲ አባተ።
አንዳንድ የመንግስት መስሪያ ቤቶች ሰራተኞች ሰሞኑን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተፈጥሮ ከነበረው ችግር ጋር በተያያዘ ከስራና ከደሞዝ መታገዳቸውን የሚገልጽ ደብዳቤ በማህበራዊ መገናኛ ብዙሃን በማጋራት ላይ ይገኛሉ። የእግድ ደብዳቤ ካጋሩ ሰራተኞች መካከል በአዲስ አበባ ከተማ አስተዳደር በሚገኙ መስሪያ ቤቶች ውስጥ የሚሰሩ 3 ሴት ሰራተኞች ይጠቀሳሉ። ከነርሱ መካከል የሆኑት ወይዘሮ በለጡ ዘለቀ ስለታገዱበት ምክንያት ያብራራሉ።
ቤተክርስቲያናችን ወዘችውን በወጃ ተከትሎ ጥቁር ልብስን በመግባታችን ነው ይሄ ሁሉ ነገር የተፈጠረው። ቤተክርስቲያኗን ትዕዛዝ ተቀብለን ጥቁር ልብስን የገባ ነው። መጀመሪያ ቀን ምንም አይነት ችግር አልነበረም። ሁለተኛው ቀን ጥቁር የለበሰ በሙሉ የለበሰ በከፊል የለበሰ ማን ነው የማየትና በየቢሮ እየዞሩ ማስታወሻ የመያዝ አይነት ነገር ነበረ። ሰበሰቡንና ማውለቅ አለባችሁ አሉን። እኛ አንደኛ ይሄ ተቋሙ ዩኒፎርም የለውም ደንብ ልብስ እስከሌለው ድረስ ትዕዛዙን መሰረት ነው ልብስ ሊሄድ ነው። ይሄ ከስራ ጋር የሚያጋጨው ነገር የለም። ይህን በመልበሳችን የተፈጠረ ችግር የለም። ይሄ ፐርሰናል መብት የመብት ጉዳይ ነው ስንላቸው አይሆንም ማውለቅ አለባችሁ ይሄ ከተለያየ የጸጥታ የምናምን ችግር ሊፈጥር ስለሚችል ሌሎች ኃይሎች ስላሉ የሚል ነገር ተነሳ። ይሄ ተገቢ አይደለም እኛን አላሳመነንም አልናቸው። የቀረን አንድ ቀን ነው እና ይችን ቀን መታገስ ካልቻላችሁ ከአመት ፈቃዳችን የሚታሰብ ፈቃድ ስጡንና ጨርሰን እንመለስ አልናቸው። አይሆንም አሉ። ፈቃድ ማንሰጣችሁ እንደገና ጥቁር ልብስ ለብሳችሁ መግባት አትችሉም አሉ። በሶስተኛው ቀን የመጨረሻው ቀን እንዳታስገቡ ጥቁር የለበሰ ባለ ፈጻሚ ስለተባለ ተመለሱ ተባለ። በጣም ተናደን እዛ እንደው እየተወያየን እያለን ሚዲያ አሻም የሚባል ሚዲያ መጣ። የተቋሙ ሚስ ተብላሽቷል ሚዲያ ላይ ጥቁር ለምና ለብሰን አገባነ ብላችሁ እንደዚህ ያልጋችሁ ከህግ ውጪ ከደሞዝና ከስራ የታገዱ ብሎ በአንድ የተጻፈ ደብዳቤ ከተበተነ በኋላ ነው የተሰበሰበው። ይሄ ኢንፎርማል ነው ሰሞኑ እኛ ስለሆነ እዛው ኋላማ ደብዳቤው ራሱ የመጣው ሆኖ በአንድ የተጻፈ ነው የተሰጠኝ ከ13 ቀን በኋላ። እኔ 13 ቀን ሙሉ ስራ ላይ ነኝ። ደብዳቤን ይዤ ወደ ኃላፊዎቹ ሄድኩኝ። ሲሄድ የጋራ ስብሰባ ነበራቸው ባለ እንደሰማሁት አላገኘኋቸውም። ያው ታግደሻል የሚል ወረቀት ስለተሰጠኝ ወደ ቤቴ ሄድኩኝ።
ከእግዱ ጋር በተያያዘ ለስነ ልቦና ችግር መዳረጋቸውን የሚገልጹት ወይዘሮ በለጡ መፍትሄ ካላገኙ በደሞዝ በሚያገኙት ገቢ የሚመሩት ቤተሰባቸው ለችግር መጋለጡንም ተናግረዋል።
እንግዲህ እኔ 4-5 ቤተሰብ ህጻናት ማስተዳደር ሰው ነኝ። እንደ 10 ዓመት እንኳን በታች 3 ልጆች አሉኝ ከዛ በላይም አለኝ። ፐርሰናል ጉዳይ ነው ያነሱት። የመንግስት የስራ ቢሆን ያው ተቋሙም የመራበት ህግና ደንብ አለ። በዛ መሰረት እሱን ከተላለፍም ጥያቄ የለው እና ይሄን ተገቢ አይደለም እኛን በችግር ላይ መጣል ነው። ዛሬ ያው ስራ ለመግብ ባለው ወር እስኪደርስ ድረስ እንዴት እንደሚያደርገን ይታወቃል። እነሱም ያውቁታል። ወር እስከ ወር እንኳን ቤተሰብ ይሄን ያክል ቤተሰብ በዚህ የኑሮ ውድነት ከዚህ አልፎ ኢቨን በስነ ልቦናችን ላይ አንዳንዱ ሰው ይረዳል። ያው ትክክል ነው አይዟችሁ ይላል። አንዳንዱ ሰው ደግሞ በቃ ከሌላ ነገር ጋር እንትን ይለዋል። ግን ብዙ ሆኖ አይዟችሁ በቃ ይሄ የእናንተ ጉዳይ ብቻ አይደለም የጋራ ችግር ነው። ይሄ የመብት ጉዳይ ነው ፐርሰናል መብት ነው እየተነካ ያለው ብለው አይዟችሁ የምናግዘው ነገር ካለን ያለንላችሁ እስከ ማለት ድረስ የደረሱ አሉ። የሲኖዶሱ ጠበቆች ደውለውልን ነበር እና ሄደን አገኘናቸው። እግዚአብሔር ይስጣቸው አይዟችሁ አሉን። በቃ አሁን በቀላሉ አንደኛ እንቅልፍ፣ ሁለተኛ ፍራስትሬት አድርጋለን። በተናገርኩ ቁጥር ወደ ሚዲያ በወጣሁ ቁጥር ምን ሊደርስብኝ ይችላል ብለን ፈራለን።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ገጥሟት ከነበረው ችግር ጋር በተያያዘ ያሉ ጉዳዮችን የሚከታተለው የጥብቅናና ሕግ አማካሪ ቡድን የሰራተኞችን ከስራና ከደሞዝ የመታገድ ጉዳይም መከታተል መጀመሩን አስታውቋል። ለአሜሪካ ድምጽ አስተያየታቸውን የሰጡት የቡድኑ አባል ጠበቃና የሕግ አማካሪ ዲያቆን ዘካርያስ ወዳጅ ከቤተክርስቲያኗ ወቅታዊ ጉዳይ ጋር በተያያዘ ከስራቸው የታገዱ ሰራተኞችን አግኝተው እያናገሩ እንደሆነና ችግሩ በአስተዳደራዊ መንገድ ካልተፈታ ጉዳዩን ወደ ሕግ እንደ የሚወስዱት ተናግረዋል።
ከዚህ ወቅታዊ ጉዳይ ጋር ተያይዞ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስር ያሉ እንግዲህ ከመቶ በላይ የህግ ባለሙያዎች ጠበቆች ተደራጅተው በዚህ የዚህን ጉዳይ እየተከታተሉ ነው። ያ የጠበቆች ቡድን ራሱን ችሎ ለዚህ በተለይ ይሄ ከሲቪል ሰርቪስ ህግ ጋር የሚሄድ ስለሆነ በተለይ ከመንግስት ተቋማት እየተሰናበቱ እየታገዱ ያሉት በዛም ራሱን የቻለ ክርክር አለና እነዚህ ከስራ በዚህ መልኩ የታገዱ የተባረሩ ወይም ደግሞ በስራቸው ላይ ችግር የተፈጠረባቸውን ተበዳዮች እያገኘን እያነጋገርን ነው የምንገኘው። ስለዚህ ቀጣይ ሂደቱን ግን በተለይ ከስራ ያገዷቸውን የመንግስት ተቋማት የግልም ድርጅቶች ሊኖሩ ይችላሉ። እነዛን ከማናገር ጀምሮ ተገቢውን የህግ ክርክር በማድረግ እስከ መጨረሻው ድረስ በሚሄድ በኋላ ላይ ወደ ፍርድ ቤቱን ጉዳዩ የሚሄድበት የሚመጣበት ጉዳይ ስላለ በዚህ በአስተዳደራዊ ጉዳይ ከጨረስን በኋላ ወደ ፍርድ ቤት በሚመጣም ጊዜ ጠበቆች እስካሁን ለነበሩ ተበዳዮች ሲያደርጉ የነበረውን የህግ ድጋፍ እንደምንቀጥል ነው ማለት ነው። በዚህም የተመደቡ አስተባባሪ ጠበቆች አሉ።
ምናልባት ከዚሁ ጉዳይ ጋር በተያያዘ ከስራችን ታገድን ወይም ተባረርን ብለው እስካሁን እናንተ ጋር የመጡ ምን ያክል ሰራተኞች አሉ?
በቁጥር እንግዲህ አሁን ይህን አለው ባልልም በተለይ እዚህ ማህበራዊ ሚዲያ ላይ የተሰራጩ አሉ። ከአንድ መስሪያ ቤት ለምሳሌ በቅርቡ አዲስ አበባ አስተዳደር ከተማ አስተዳደር ጋር ተያይዞ 3 ተበዳዮች አሉ። በሱ አድራሻቸውን ሰጥተው በእኛ በኩል የተበደቡ ጠበቆች እንዲያገኟቸው ተደርጓል። ሌሎችም ሂደት ላይም ያሉ አሉ። በዚህ አጋጣሚ ከዚህ ጋር ተያይዞ ከስራ የተሰናበቱ ካሉ ለዚህ የተቋቋመ የጠበቆች ቡድን አለና እነሱን እያገኙ በደላቸውና የደረሰባቸውን ጉዳይ እንዲያስረዱ ጥሪ አስተላልፋለሁ።
ሰራተኞቹ የታገዱበትን ምክንያት ለማጣራት እግዳቸው በተጻፈበት ደብዳቤ ላይ ባሉ የስልክ ቁጥሮች ደውለን ሊነሳልን አልቻለም። በቤተ ክርስቲያኗ ተፈጥሮ በነበረው ችግር ምክንያት ቅዱስ ሲኖዶሱ ከጥር 29 እስከ የካቲት 1 2015 ዓ.ም ምረት የታሰበውን የነነዌ ጾም ወቅት አስመልክቶ ያቀረበውን የጥቁር መልበስ ጥሪ የተቀበሉ በርካታ ሰዎች ላይ በተለያዩ ቦታዎች እስር፣ ወከባ፣ ከስራ ቦታና አገልግሎት መስጫ ቦታዎች ማግለል ተፈጽሟል ሲሉ የኢትዮጵያ ሰብአዊ መብቶች ኮሚሽንና ሌላው የሰብአዊ መብት ተሟጋች ድርጅት የኢትዮጵያ ሰብአዊ መብቶች ጉባኤ መግለጻቸው ይታወቃል። በሌላ ተያያዥ ዜና ህገ መንግስታዊ ስርዓትን በኃይል በመናድና ህብረተሰቡን ለሽብር በማነሳሳት ወንጀል ጠርጥሬያቸዋለሁ በማለት ፖሊስ ሰኞ የካቲት 6 2015 ዓ.ም ምረት ፍርድ ቤት አቅርቧቸው ለትናንት የካቲት 14 ተለዋጭ ቀጠሮ የተሰጣቸው መምህር ምረት አባሰፋና በቤተክርስቲያኗ የወጣቶችና ጎልማሶች ማህበራት ህብረት ዋና ሰብሳቢ ወይዘሪት ፌቨን ዘሪውን ጨምሮ 5 ተጠርጣሪዎች ትናንት ከእስር መለቀቃቸውን ከጠበቆቻቸው አንዱ የሆኑት ዲያቆን ዘካርያስ ተናግረዋል። ተጠርጣሪዎቹ የተለቀቁት ፍርድ ቤት ውሳኔ ከመስጠቱ በፊት እንደሆነም ነው የገለጹት።
ትናንትና በጧቱ ክፍለ ጊዜ ወደ 4 ሰዓት ተኩል ጀምሮ ክርክር ተካሂዷል። እንግዲህ ፍርድ ቤቱ ይህንን ክርክር ከሰማ በኋላ ብይን ለመስጠት ለዛሬ ለ15 ጧት ቀጥሮ ነበረ። ይህ በሆነበት ሁኔታ በእርግጥ ከሰዓት በኋላ ደግሞ የፌቨን መዝገብ ክርክር ሊቀጥል ታስቦ ነገር ግን በችሎቱ ሰዓት መጣበብ ምክንያት ለዛሬ ክርክሩ ባዳሪ ተይዞ ነበረ። ነገር ግን በትናንትና ከሰዓት በኋላ ወደ 11 ሰዓት በኋላ በተሰማው ዜና ያው ፖሊስ ከአባቶች ጋር በተደረገ ንግግር ይመስላል ፖሊስ በገዛ ፈቃዱ በፌዴራል ፖሊስ ወንጀል ምርመራ የነበሩ እነ መምህር ምረት አባሰፋ እንዲሁም በነ ወይዘሪት ቨንዘሩ እንዲሁም በነ ዲያቆን ዮሴፍ ከተማ ያሉ ሌሎችም ተጠርጣሪዎች በአጠቃላይ በፌዴራል ፖሊስ ወንጀል ምርመራ የነበሩ ተጠርጣሪዎች ማታ ላይ ተለቀው ወደ የቤታቸው ገብተዋል ማለት ነው።
ፖሊስ በተጠርጣሪዎቹ ላይ የጀመረውን ምርመራና የክስ ሂደት ማቋረጡን ለፍርድ ቤቱ እንዳሳወቀም ጠበቃና የህግ አማካሪው ዲያቆን ዘካርያስ ወዳጅ ተናግረዋል። በመምህር ምረታብና በወይዘሪት ፌቨንስም በተከፈቱ 2 መዝገቦች ስር ካሉ 12 ተጠርጣሪዎች መካከል 7ቱ አስቀድመው በዋስትና መፈታታቸው ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን በወቅታዊ ጉዳይ ላይ ላተኮረ ዘገባው አመስግኜ ወደ ዓለም አቀፍ ርዕሰ ጉዳይ ወስዳችኋለሁ። ወደ ናይጄሪያም ያዘልቀናል። በአፍሪካ በህዝቧ ብዛት ቀዳሚውን ስፍራ የያዘችውና በተባባሰው የጸጥታና የምጣኔ ሀብት ቀውስ ውስጥ የምትገኘው ናይጄሪያ አዲሱን ፕሬዝዳንቷን ለመምረጥ የፊታችን ቅዳሜ ወደ ምርጫ ጣቢያዎች ታመራለች። ከጥሬ ገንዘብና የነዳጅ እጥረት ጋር ተያይዞ የተፈጠረው ውጥረት ሰዎች ድምጻቸውን የሚሰጡበት ሁኔታ ይወስነዋል በሚልም እየተነገረ ነው። ቲሞቲ አቤዙ ከአቡጃ ናይጄሪያ ያደረሰንን የዚህን ዘገባ ዝርዝር ደረጀ ደስታ እንደሚከተለው ያቀርበዋል።
በ24 ዓመታት ውስጥ ትልቅ ፉክክር የሚታይበት የናይጄሪያ ፕሬዝዳንታዊ ምርጫ ተቃርቧል። በመራጮች ትልቁ መሆኑ የተነገረለት 93.4 ሚሊዮን ናይጄሪያውያን ለመምረጥ ተመዝግበዋል። ከዚህ ውስጥ ከ10 ሚሊዮን በላይ የሚሆኑት አዳዲስ መራጮች ሲሆኑ አብዛኞቹ ወጣቶች ናቸው። ይህ በመሆኑ ታዛቢዎች ይሄኛው ምርጫ ከስከዛሪዎች ሁሉ የተለየ መሆኑን ይናገራሉ። ታዛቢዎቹ ፒተር ኦቢ ያዳድሶቹን መራጮች ድምጽ በተሻለ ሁኔታ ሊያገኙ እንደሚችሉም ገምተዋል። ፕሬዝዳንታዊ ምርጫ በሁለቱ ዋና ዋና ፓርቲዎች መካከል ብቻ በተመደበለት አገር ኦቢ ሶስተኛ አማራጭ ሆነው መቀረባቸው ስጋት መፍጠሩን ባለሙያዎች ይናገራሉ። የአቡጃ ነዋሪ ጄሰን ኦንዊ እንደሚሉት ኦቢ ለስራው የተገቡ ሰው ናቸው ይላሉ።
This man has what I call a clean slate. He said if you have any accusation
ለኔ እኚህ ሰው ከምንም የጸዱ ናቸው። እኔ ላይ የምታሰሙት አንዳች ክስ ካለ እስኪ ወዲህ በሉና ልመልከተው ይላሉ ነው። እስከዛሬ አንድም ሰው አንድም ክስ አላመጣባቸውም። ድምጼን ለፒተር ኦቢ የምሰጠው ለዚህ ነው።
ኦቢ የኢኮኖሚ ተሐድሶና ለሚዛናዊ የመንግስት ወጪ እንደሚሰሩ ቃል ገብተዋል። ይሁን እንጂ የሚወዳደሩት በናይጄሪያ ፖለቲካ ስራቸውን ከተከሉ ትላልቅ አካላት ጋር ነው። ቦላ አህመድ ቲኒቡ ፖለቲካውን በመዘወር የሚታወቁ የገዢው ፓርቲ እጩ ናቸው። የደህንነት ችግርን በማስወገድና የተሰናባቹን ፕሬዝዳንት መሐሙድ ቡሃሪን ፖሊሲ እንደሚቀጥሉበት ቃል ገብተዋል። የትልቁ ተቃዋሚ የህዝቦች ዲሞክራቲክ ፓርቲ እጩ የሆኑት የቀድሞ ምክትል ፕሬዝዳንት አፊኩ አቡባከርም ሌላው ተፎካካሪ ናቸው። የሳቸው ደጋፊዎች ያላቸው የተካበተ ልምድ የተሻሉ ተመራጭ ያደርጋቸዋል ይላሉ። ናይጄሪያ እጅግ የተስፋፋውን የጸጥታ ችግር ለመቋቋምና በአፍንጫው የተደፋውን ኢኮኖሚ ለማቃናት እየታገለች ነው። ባለሙያዎች ግን በዚህ ጊዜ ያለውን የመራጮች ድምጽ የሚወስነው እሱ ብቻ አይደለም ይላሉ። የዲሞክራሲና ልማት ማዕከል ዳይሬክተር ኢዳያት ሐሰን ከነዚህ አንዱ ናቸው።
The combination of the fuel scarcity for an oil producing nation like Nigeria and
የነዳጅ ዘይት አምራች በሆነችው ናይጄሪያ ያለው የነዳጅ እጥረትና የሀገሪቱ ገንዘብ ኔራ እጥረት አሁን በሀገሪቱ ያለውን ጠቅላላ የምርጫ ስርዓት እየቀየረው ነው። ሰዎች እንዴት እንደሚመርጡ ትንሿ ነገር ሳትቀር ለውጥ በመታመጣበት እጅግ ተቀራራቢ ፉክክር በሚካሄድበት የምርጫ ቀን ለማየት የምንጠብቀው ነገር የተለየ ነው።
የናይጄሪያ ማዕከላዊ ባንክ የጥሬ ገንዘብ እጥረት ያስከተለውን ችግር ለማስተካከል የገንዘብ ልውውጥ ተሐድሶ እያደረገ ነው። ብዙዎቹ እጩዎች ማዕከላዊ ባንኩ የገንዘብ ለውጡን ቀነ ገደብ እንዲያራዝም ቢጠይቁም በፕሬዝዳንት የሚደገፈው ባንክ ግን ፈቃደኛ አልሆነም። የአቡጃው ነዋሪ አልዩ አብዱላሂ በጥሬ ገንዘቡ ፖሊሲ ለውጥ እየተቸገሩ መሆኑን ይናገራሉ።
የዙ ኮንሳቲቭ አይባ አነችክሊባ ብሉ
Just about 3 days ago,
chaos cannot defeat የገንዘብ ጉዳይ ለውጡ በብዙ አካባቢዎች በጥብጥ እንዲከሰከስ በማድረጉ ሁለት ሰዎች ሞተዋል። እኔም እዚህ አፍንጫ ላይ የሚታየው ቁስል በዚያን ቀን ቆሰልኩት ነው።
በምርጫው ሂደት በብዙ አካባቢዎች የምርጫ ሰራተኞች ጥቃት እየደረሰባቸው ነው። በሚሊየን የሚቆጠሩ ሰዎች ለምርጫው እየተዘጋጁ ባሉበት ወቅት ግጭት ሊፈጠር ይችላል የሚል ስጋት መኖሩም ተመልክቷል።
ደረጀ ደስታን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የመጽሔቱ የመጨረሻ ዓለም አቀፍ ርዕሰ ጉዳይ ደግሞ አፍሪካን በመጎብኘት ላይ ያሉትን ቀዳማዊት እመቤት ይመለከታል። የዩናይትድ ስቴትስዋ ቀዳማዊት እመቤት የአፍሪካ ጉብኝታቸውን ዛሬ ከናሚቢያ ጀምረዋል። ዶክተር ጂል ባይደን ቀዳማዊት እመቤት ከሆኑ በኋላ አፍሪካን ሲጎበኙ ይህ የመጀመሪያቸው በሆነው ጉዞ ናሚቢያ ገብተዋል። የዩናይትድ ስቴትስ አካዳሚ ምቤት ደቡብ ምዕራብ አፍሪካዊቱን አገር ከጎበኙ በኋላ ወደ ምስራቅ አፍሪካዊቱ አገር ኬንያ ያቀናሉ። በጉብኝታቸውም የሴቶችን አቅም በሚያጎለብቱ የህፃናት ጉዳዮችና የአገሪቱን የተለያዩ ክፍሎች ክፉኛ በጎዳዩ ምግብ ዋስትና እጦት ዙሪያ ያተኩራሉ ነው የተባለው። የአሜሪካ ድምጿ የዋይት ሀውስ ዘጋቢ አኒታ ፓውል ያጠናቀረችውን የዚህን ዘገባ ዝርዝር እንደሚከተለው አቀርበዋለሁ። ዶክተር ባይደን በዚህ ጉዟቸው ባለፈው የአውሮፓውያኑ 2022 ዓመተ ምህረት በተካሄደው ዩናይትድ ስቴትስ እና የአፍሪካ መሪዎች ጉባኤ የተወከሉት ፕሬዚዳንት ባይደን ዩናይትድ ስቴትስ በአፍሪካ አቀፍ ጉዳዮች ከአፍሪካ ጋር ለመሆን ያላቸው ቁርጠኝነት ሌላ ማሳያ ነው ሲሉ የዩናይትድ ስቴትስ ብሔራዊ ደህንነት ምክር ቤት የአፍሪካ ጉዳዮች ከፍተኛ ዳይሬክተር ጁድ ዴቨርሞንት ትላንት ማለዳ ላይ ለጋዜጠኞች በሰጡት አስተያየት አመልክተዋል።
ጂል ባይደን ዳግማዊ መቤት በነበሩበት ማለትም ባለቤታቸው ጆ ባይደን ምክትል ፕሬዝዳንት በነበሩበት ወቅት እንደ አውሮፓውያን ዘመን አቆጣጠር በ2011 ዓመተ ምህረት ዳዳብ ኬንያ በሚገኘው በአፍሪካ ትልቁ የስደተኞች መጠለያ ጣቢያ ተገኝተው በአቅመ ደካሞች ላይ የሚደርሰው መከራ ትኩረት እንዲያገኝ ሲሉ ንግግር ያሰሙበትን ጨምሮ ለአምስት ያህል ጊዜያት ተመላልሰው አገሪቱን ጎብኝተዋል።
The mothers are bringing their children from Somalia walking
sometimes የሶማሊያ እናቶች ልጆች ይዘው አንዳንድ ጊዜ 15 20 እና 25 ቀናት በእግራቸው በሚጓዙበት ወቅት ልጆቻቸው ለህልፈት የሚደረጉበት ሁኔታ አለ። ስለሆነም አሜሪካውያንን የምጠይቀው እዚህ ያለው ሁኔታ እጅግ የከፋ ስለሆነ እጃቸውን እንዲዘረጉ ነው።
ከናይሮቢ ጉዟቸው አስቀድመው ዛሬ ናሚቢያ የገቡት ሚስ ባይደን ያቻ ሀገር ንጻነቷን ከተጎናጸፈችበት ከዛሬ 3 አስርት ዓመታት ወዲህ ዊንድሆክን በመጎብኘት የመጀመሪያዋ የዩናይትድ ስቴትስ ቀዳማዊ እመቤት ሆነዋል። በጉብኝታቸውም የሴቶችን አቅም በሚያጎለብቱ የህፃናት ጉዳዮችና እንዲሁም የአህጉሪቱን የተለያዩ ክፍሎች ክፉኛ የጎዳው የምግብ ዋስትና እጦት ትኩረት እንዲያገኝ ያደርጋሉ ተብሎ ይጠበቃል። በሌላ በኩል ፕሬዚዳንት ባይደን ባለፈው የታህሳስ ወር በአህጉሪቱ ያሉትን ችግሮች ለመቅረፍ የ2 ቢሊዮን ዶላር የሰብአዊ እርዳታ ወጪ መመደባቸው ይታወሳል።
የሚሰጠው እርዳታ ልጆችና ቤተሰቦች እንደተራቡ ውለው የማያድሩበት ሁኔታ እንዲፈጠር ያደርጋል።
በዩናይትድ ስቴትስ ታሪክ ቀዳማዊ እመቤቶች በተለያዩ የዓለም አገሮች በሚያደርጓቸው ጉብኝቶች በአብዛኛው ፕሬዝዳንቱ ከሚያደርጓቸው ስትራቴጂያዊና የመንግስታቸውን ፈርጣማ ጉልበት ከሚያንጸባርቀው ለየት ባለ አቀራረብ በንጽጽር እንዲታዩ እድል የሚሰጣቸው ነው። ይህን በከፊል ጂል ባይደን ራሳቸው እንደተናገሩት ቀዳማዊ እመቤቶች የሥራ አስፈጻሚነት ስልጣን ስለሌላቸውና በዩናይትድ ስቴትስ ህዝብ ተመርጠው ወደ ስልጣን እንደሚመጡት ባለቤቶቻቸው ባለመሆናቸው ጭምር ነው።
I know that I wasn't elected but I
ተመርጬ አልመጣሁም። ይሁንና የምጫወተው ድርሻ ግን ነበረኝ። እንደ ተደራጋር የሀገራችንን ህዝብ በጋራ እናገለግላለን አይደለም? በልባችን ያደረውን ተስፋ እናያለን። በጎረቤቶች መካከል የሚፈጸሙ ትናንሽ የርህራሄ ድርጊቶችና የልግስና ተአምራትንም እንመሰክራለን። ማህበረሰቦች ወደ አንድነት ሲመጡ ምን ሊፈጠሩ እንደሚችሉም እንረዳለን። ከራሳችን በላይ ለሆነ ዓላማ ስንቆምና ስንሰራም ምን ያህል ለውጥ ማምጣት እንደምንችልም እናውቃለን።
በተጨማሪም የዩናይትድ ስቴትስ ቀዳማዊ እመቤቶች በአጠቃላይ በአፍሪካ ጥሩ ተቀባይነት አላቸው። ይህም እንደ አንዳንድ የጾታና የታሪክ ጥናት አዋቂዎች እይታ ከፕሬዝዳንቱ የተሻለ እድል ስለሚያስገኝላቸው ነው። ከፖለቲካ መሪ ይልቅ እርምጃቸው አንዳች አሳሪ ገመድ እንደማይኖረው ለሚታመኑት ፖለቲከኛ ላልሆኑት ቀዳማዊ እመቤቶች ሞቅ ያለ አቀባበል ያጎናጽፋል። ዊንድሆክ እንደገቡም የናሚቢያን ፕሬዝዳንት ሃጊ ጌንጎንና ባለቤታቸውን ቀዳማዊ እመቤት ሞኒካ ጌንጎዝን አግኝተው ያነጋገሩት ዶክተር ባይደን በቀጣይ ጉዟቸውም ወደ ኬንያ ያቀናሉ።
ክብራትና ክብራን አድማጭ ተመልካቾቻችን አሁን ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ዲሞክራሲ በተግባር ነው በቀጥታ የምንዘልቀው። የወላይታ ዞን ህዝበ ውሳኔ ውጤትና ውዝግቡ ይላል። የኢትዮጵያ ብሔራዊ ምርጫ ቦርድ ጥር 29 2015 ዓ.ም ያስፈጸመውን ውሳኔ ህዝብ ውጤት ይፋ ሲያደርግ የምርጫ ህግ ጥሰት ተፈጽሞበታል የተባለውን የወላይታ ዞን ውጤት ግን አለማጽደቁ ተመልክቷል። የዛሬው ዲሞክራሲ በተግባር መሰናዳችን ታዲያ በህዝብ ውሳኔው ሂደትና ውጤቱ እንዲሁም በክልሉ ቀጣይ ሁኔታ ላይ ትኩረት ያደረገ ነው። በጉዳዩ ላይ ትንታኔ የሰጡ ባለሙያዎችን ሐሳብ አካቶ ዘገባ ያጠናቀረው ዮናታን ዘብዲዮስ ሙሉን እንዲህ ያቀርበዋል።
የኢትዮጵያ ብሔራዊ ምርጫ ቦርድ በጥር ወር መጨረሻ በደቡብ ክልል ውስጥ በሚገኙ 6 ዞኖች ማለትም በኮንሶ፣ በደቡብ ኦሞ፣ በወላይታ፣ በጋሞ፣ በገዲዮ፣ በጎፋ እንዲሁም በአምስት ልዩ ወረዳዎች በቡርጂ፣ በባስኬቶ፣ በአለ፣ በአማሮና በድራሽ ላይ ያካሄደውን ህዝብ ውሳኔ ውጤት ካንዱ በስተቀር ይፋ አድርጓል። በወላይታ ዞን የተደረገውን ውሳኔ ህዝብ በተመለከተ ግን የሄደቱን ህጋዊነት ለማረጋገጥ አዳጋች ሁኔታ መፈጠሩን ያስታወቀው ቦርዱ በምርጫ ህጉና አግባብነት ባላቸው መመሪያዎች መሰረት እንደ ከባድ የአሰራር ጥሰት የሚቆጠሩ ተግባራት በመገኘታቸው ተጨማሪ ምርመራ እንዲደረግ ማዘዙን አስታውቋል። ቀድሞ በሐዋሳ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህር የነበሩትና የደቡብ ክልል ፖለቲካን በንቃት የሚከታተሉት አቶ ዳዮ ሞዳለም አጠቃላይ የውሳኔ ህዝቡን ሂደት በተመለከተ በሰጡት አስተያየት የአንድ ፓርቲ ፍላጎት የተንጸባረቀበት ነው የሚል እምነት አላቸው።
ስለዚህ ያው ገዢው ፓርቲ በወሰነው መሰረት የተካሄደ ነው ማለት እንችላለን። በዛ ገዢው ፓርቲ ካድሬዎች አስተማርተው ከክልልም ባለስልጣናት አስተማርተው ቅስቀሳ ሲያደርግ ነበር። ለምን እንደሆነ ብዙም ግልጽ አይደለም። ያው ተቃዋሚ በሌለበት ዞሮ ዞሮ ከፌዴሬሽን ምክር ቤት የተሰጠውን ግዴታ ነው ምርጫ ቦርድ በምርጫ ሕግ መሰረት ስነ ስርዓት አሟልቶ እንዲካሄድ ያደረገው። በብዙ ቦታ ያው የድጋፍ ድምፅ እንዳለ ተገልጿል።
በብልጽግና ፓርቲ የደቡብ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ጥላሁን ከበደ በምርጫው የፓርቲው ጣልቃ ገብነት አለ ተብሎ የሚቀርብባቸውን ክስ አጣጥለዋል።
በመሰረቱ ፓርቲ ጫና እዚህ ውስጥ ምንም የለም። የህዝቡ ከታች ከቀበሌ ጀምሮ በምዕራፍ አንድ እንዴት እንደደራጀ የሚለው የመደራጀት ሐሳብ ለህዝቡ ቀርቦ አንድ ዞን ለብቻ ወይም ደግሞ አንድ ልዩ ወረዳ ለብቻ ማዋቅር መሆን አይጠቅመንም፣ እንደማይጠቅመንም አይተናል። ስለዚህ ሰብሰብ ብለን እንደራጀ የሚለው ሐሳብ ገዢ ይሆናል። ከማን? በህዝቡ በራሱ።
በዋቸሞ ዩኒቨርሲቲ የዱራሜ ግቢ የውጭ ጉዳይ ፖሊሲና የዲፕሎማሲ መምህርና ተመራማሪ አቶ አበራ ሄብሶ በምርጫው ፍትሐዊነትና ዲሞክራሲያዊነት ላይ አስተያየት ለመስጠት ጥናት እንደሚያስፈልግ ጠቁመዋል።
ምርጫው ምን አይነት ፍትሐዊ ነው? ታማኝነት ነው? ግልጽ ነው? ነጻ ነው የሚለው ነገር ደረጃ ይጠይቃል። ፈትሸ የምችለው ነገር ነው።
አቶ ዳያሞ መንግስት ክልሉን ለሁለት ለመክፈል ወስኖ የተደረገ ምርጫ ስለነበረ የተለየ ውጤት እንዳልተጠበቁ ተናግረው ህገ መንግስታዊ ስርዓት ግን ያልተከበረበት መስሎ ተችተዋል።
ህገ መንግስቱ የሚለውም ዝም ብለን ስናየው ብሔር ብሔረሰቦችና ህዝቦች በማንኛውም ጊዜ ራሳቸው ክልል ያቋቁማሉ ይላል። ብሔር ብሔረሰቦችና ህዝቦች የሚለውና ዞን የሚለው አንድ ተደርጎም የታየበት መንገድ አለ። ህግ እንደዛ አይልም። ጥያቄውን ራሱ ማቅረብ የነበረበት ብሔር ብሔረሰብ ወይም ህዝብ ነው እና ግን ሲደረግ የነበረው ምንድነው? ዞን ምክር ቤቶች ነው የሚለው። ዞኖች ብሔር ብሔረሰብ ባለ አንድ ብሔረሰብ እንኳን አሉ ቢባል ዞን ዞንና ዞን አስተዳደራዊ መዋቅሩን ህግ ደግሞ ምን ይላል? የክልሉ ምክር ቤት እንዳስፈላጊነቱ የህዝቦችን አሰፋፈር መሰረት ያደረገ ዞኖችና ልዩ ወረዳዎች ያቋቁማሉ ይላል። ስለዚህ ከህገ መንግስቱ አኳያ ከሄድን ይሄ አንደኛው ችግር ነው።
የኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔ ህዝብ ባካሄደባቸው 11 መዋቅሮች በመራጭነት ከተመዘገቡ ከ3 ሚሊዮን ውስጥ 1 ሚሊዮን አካባቢ የሚገኘው በወላይታ ሲሆን ከ3771 ምርጫ ጣቢያዎች ውስጥ 1112 ጣቢያዎች ያሉት በወላይታ ዞን ነበር። በመሆኑም ምርጫ ቦርድ የሌሎችን 5 ዞኖችና 5 ልዩ ወረዳዎችን ውጤት ሲያጸድቅ የወላይታ ዞን ውጤትን ተፈጸመ ባሏቸው 15 ጥሰቶች አለማጽደቁን ገልጿል። አቶ ዳያሞ የጥሰቶቹ ብዛት ጥያቄ ውስጥ የሚከት ነው ይላሉ።
ምርጫ ቦርድ ከዘረዘረው ዝርዝር አንጻር ሊጸድቅ የሚችልም አይመስልም። ግን ለውጥ የለውም። ቅድም እንዳልኩ ኦሬዲ ተካፍሎ የተሰራ ነው የቀረው። ያ ውድቅ ቢሆንም ምክንያቱም ለወላይታ ለብቻው አይደለም፣ ከአጠቃላይ ህዝብ ብዛት ጋር ይደመርና አብዛኛው መርጧል በሚል የሚያልፍ ይመስለኛል። ከፕሮሲጀር አንጻር ብዙም ለውጥ ያለው አይደለም። ፖለቲካሊ ግን በጣም ትርጉም አለው። ፖለቲካሊ ያለው ምንድን ነው? ፖለቲካል ሌጂቲመሲ በምንለው ቅቡልነት አንጻር ወላይታ ውስጥ የህዝብ ፍላጎት ዝቅተኛ ነበር የሚል አንድምታ አለው። ስለዚህ ነገ ህዝቡ መርጦ ነው ወዶ ነው የሚሉ ነገሮች አስቸጋሪ ነው የሚሆኑት።
ወላይታ ብቻውን የመደራጀት እንጂ ከሌሎች ጋር የመደራጀት ፍላጎት የለም የሚሉ አካላት የክልሉ መንግስት ይወቅሳሉ። አቶ ጥላሁን ግን ይህንን አይቀበሉትም።
አንዳንድ አካባቢ ላይ አንዳንድ ዞኖች ለብቻቸው እንደደረጀ የሚሉ አሉ። ይሄ አንድ ዞን ለብቻው ክልል ለመሆን የሚለው ጥያቄ የህዝብ ህገ መንግስታዊ ጥያቄ ነው፣ ግን አይጠቅመውም ህዝብ።
በተለይ ወላይታ አካባቢ የደቡብ ክልል ብልጽግና ፓርቲ ፍላጎት ነው ብሎ የእናንተን ስም ያነሳል፣ ከሱ አልፏል።
እንግዲህ ይሄ የኛ ፍላጎት ህዝቡ ሰብሰብ ወንድም እህት ህዝቦች አንድ ላይ ሰብሰብ ብለን እንደራጀ የሚለው ከህዝቡ የመጣውን ህዝቡ በፈለገው ይሄድ የሚለውን ሐሳብ ሰጠን እንጂ ተገዳችሁ ውሰዱ የሚል ነገር የለም። ይሄ ከእውነት የራቀ ውሸት ነው፣ ማስመሰል ነው።
ለብቻችን መደራጀት እንፈልጋለን የሚሉ እንዳሉ ሁሉ በአንድነት መደራጀት የሚደግፉም አሉ። የዋቸሞ ዩኒቨርሲቲ የውጭ ጉዳይ ፖሊሲና የዲፕሎማሲ መምህርና ተመራማሪ አቶ አበራ ሄብሶ አንዱ ናቸው። ተቀራራቢ ዞኖችን በአንድ ክልል ማደራጀት አግባብነት ያለው ነው ብለው እንደሚያምኑ ተናግረዋል። ዳሩ ግን ፍትሐዊነትን ማረጋገጥ እንደሚገባም ገልጿል።
ቤቱ ነው የሚያዋጣው ካልከኝ አንዱ ነው በአንድ ሴት በዳበረ በሼር ደግሞ አይደለም ምክንያቱም እንደ ደቡብ እንደ ኢትዮጵያም ብዙ ብሔር ብሔረሰብና ህዝብ ቢኖሩ እንኳን ዳይቨርሲቲ ቢኖሩ እንኳን ሼርድ የሚሆኑ ቫልዎች ብዙ አሉ። በጣም ብዙ አንድ የሚያደርጉ በጣም ብዙ። ስለዚህ እነሱን ቫልዎች ለመሸርሸር እድል እንዳይፈጥር ትኩረት ተሰጥቶ በጥንቃቄ መታየት ይኖርበታል።
አቶ ዳያሙ በበኩላቸው ከፈረሰው ክልል አዳዲስ የሚመሰረቱ ክልሎች መውሰድ ያለባቸው ትምህርቶች አሉ በማለትም ተናግሯል።
በአንድ ፓርቲ የሚደራጅ ነገር ዘለቄታ የለውም። ፓርቲ ውስጥ ትንሽ ነገር ሲመጣ አሁን በቃ የሚከላከልለት የኔ ነው የሚል ሌላ አካል የለም። ስለዚህ ፓርቲ ውስጥ በፓርቲ ላይ ተመሰረተ ተቋም ችግሩ ይሄ ነው። በአንድ ፓርቲ ላይ ስለተቋቋመ ነው። ሲቪል ቢሮክራሲውን ራሱ በእግሩ ለማቆም መከራ ነበር የምናየውና እኔ ብዙ ጊዜ መዋቅር ይሰራ ራሱ የክልል መስሪያ ቤቶች መዋቅር ስንሰራ ዛሬ ሲፈርስ ነገ እንት ሲታረግ ሁለት ሲታዋህድ ምን ሲታረግ መንግስት መሆን አቅቶት በፓርቲ ሲዘወር የቆየ ነው ሲፈርስ።
ዮናታን ዘብዲዮ ሲያጠናቀረውን ዘገባ ነበር የተከታተላችሁት። በድረገጻችንና በማህበራዊ ገጾቻችን ላይ ታገኙታላችሁ። የዛሬውን እዚህ ላይ አበቃን። መልካም ምሽት። ደህና እደሩ። ነገ እንገናኝ። Thank you.